ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ውሃ በፈረቃ በአዲስ አበባ
የካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30 ሺህ ሜትር ኪዩብ የሚሆን የቀድሞ ምርታችን ላይ ቀንሷል ማለት ነው ከግድቡ የምናገኘው።
የአዲስ አበባ ውሃና ፍሳሽ ባለስልጣን ቃል አቀባይ ወይዘሮ ጸገነት ተስፋዬ ናቸው የሰማችኋቸው። ዝርዝሩ በዜና ተይዟል።
በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ፣ በምን ያህል ደረጃ ነው የሚገመተው ይህ ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል። እኛ ኦልሞስት አገባደን ወደሚመለከተው አካል ሪፖርት ለማድረግ ተዘጋጅተን ያለ ነው።
ዶክተር አዲሱ ገብረ እግዚአብሔር በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በመባል የሚታወቀው ድርጅት መሪ ናቸው። በኦሮሚያና በአማራ ክልል ተፈጽመዋል ስለተባሉት የሰብአዊ መብት ጥሰቶች ጥናት በቅርቡ ለህዝቡ ተወካዮች ምክር ቤት እንደሚያቀርቡ ካስታወቁበት የተወሰደ ነው።
ኮሚሽኑ የገዢውን ፓርቲ አቋም ነው የሚያንጸባርቀው ሲሉ ተቃዋሚዎች ይተቻሉ። ሁለቱንም በዕለቱ አብይ ርዕስ እናቀርባለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሰኞ መጋቢት 12 2008 ዓ.ም አስተናጋጆች አሉላ ከበደና
እኔም ሶሎሞን አባተንን ከአቀናባሪያችን ብርሃን ኃይሉና ከስርጭቱ መሐንዲሱ ኦድሪያስ ረጅስ ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲስ አበባ ውስጥ የውሃ አቅርቦት ፈረቃ መጀመሩ ተገለጸ። ፈረቃው የተጀመረው ኤልኒኞ ባስከተለው ተጽዕኖ ምክንያት እንደሆነ ነው የተነገረው። ፈረቃው ተግባራዊ የሚደረገው በተወሰኑ የከተማይቱ አካባቢዎች ላይ መሆኑን የአዲስ አበባ የውሃና ፍሳሽ ባለሥልጣን አመልክቷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
በተወሰኑ የአዲስ አበባ አካባቢዎች ውሃ በፈረቃ ብቻ ማቅረብ የግድ የሆነው ኤልኒኖ ባስከተለው ድርቅ ምክንያት የግድቦች ክምችት በመቀነሱ እንደሆነ ተጠቁሟል። በተለይም ከከተማዋ የውሃ አቅርቦት ሩብ ያህሉን የሚሸፍኑት የለገዳዲና የድሬ ግድቦች የዚህ ተጽዕኖ ተጋላጭ መሆናቸው ተጠቅሷል። የለገዳዲ ግድብ በድርቁ ምክንያት በተገቢው መንገድ ውሃ መያዝ እንዳልቻለ የአዲስ አበባ ውሃና ፍሳሽ ባለስልጣን የህዝብ ግንኙነት ኃላፊ ወይዘሮ ጸገነት ተስፋዬ ለአገር ውስጥ የመገናኛ ብዙሃን ተናግረዋል። በዚህም ምክንያት በተወሰኑ የከተማዋ አካባቢዎች የፈረቃ አሰራር መጀመሩን ይፋ አድርገዋል።
ከየካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30 ሺህ ሜትር ኪዩብ የሚሆን የቀድሞ ምርታችን ላይ ቀንሷል ማለት ነው ከግድቡ የምናገኘውን። ያ ስለሆነ ከለገዳዲ 24 ሰዓት የሚያገኙት ጋር በተወሰነ መልኩ ፈረቃው ቢያንስ ስቴብል ሆኖ ቋሚ ሆኖ የሚሄድበትን ሁኔታ ይፈጥራል።
የአዲስ አበባና በዙሪያው ያሉ ከተሞች ነዋሪዎች በውሃ እጥረት መማረር ከጀመሩ ወራት አስቆጥረዋል። ችግሩ ከኤልኒኖ ጋር የተያያዘ መሆኑ የተብራራው ግን ዘግየት ብሎ ነው። የውሃ እጥረቱ ላልተወሰነ ጊዜ እንደሚቀጥልም ግልጽ ሆኗል። ይህም ሆኖ ችግሩን ለማቃለል ጥረቶች እንደሚቀጥሉ ወይዘሮ ጸገነት አብራርተዋል። የውሃ አቅርቦቱ ወደ ነበረበት ሁኔታ የሚመለሰው መቼ እንደሆነ ኃላፊው አልጠቀሱም። የተጠቃሚዎች የቅርብ ጊዜ ተስፋ ምን እንደሆነ የጠየኳቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳም በአጭር ጊዜ ወደ ነበረበት እንደሚመለስ ከመናገር ተቆጥበዋል።
ዋናው ተስፋው ያለውን የውሃ ምንጭ ማስፋት ነው። በጉድጓድ ከጉድጓድ ውሃ የሚገኘውን ከተለያየ አካላት የሚገኘውን የውሃ ምንጭ ማጠናከር ነው። አንዱ እሱ ነው። ሁለተኛው የተገኘውን ውሃ በአግባቡ ማስተዳደር ነው። ለሁሉም ተጠቃሚ በአግባቡ ማዳረስ ነው። ሁለት ነገር ነው ያለው። እነኚህ ሁለቱ ከተሰሩ የተሻለ የውሃ አቅርቦት ይኖራል ብዬ ነው የምገምተው።
እናም የኤልኒኖ ተጽዕኖ መገለጫው የተለያየ፣ ጉዳቱም ዘርፈ ብዙ ሆኖ ቀጥሏል። 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከተሞችን ደግሞ እንደዚህ ለውሃ እጥረት አጋልጧል። ምን እንደሚከተል ለማወቅም ቀጣዩን የክረምት ወቅት መጠበቅ የግድ ሆኗል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን ለዘገባው። የአልሻባብ ታጣቂዎች አንድ የመንግስቱን ወታደራዊ መደብ ዛሬ ማለዳ ላይ አጥቅተው እስካሁን 6 ወታደሮች መገደላቸውን የሶማሊያ ባለስልጣናት አስታውቀዋል። በጦር ሰፈሩ ላይ ከሁለት አቅጣጫ ጥቃት ከፍተው ታጣቂዎቹ አደጋውን የጣሉት ከርዕሰ ከተማይቱ በስተደቡብ 40 ኪሎ ሜትር ርቀት ላይ በሚገኘው ላንታቡር በሚባል ስፍራ መሆኑም ታውቋል። በጥቃቱ በርካታ ወታደራዊ ተሽከርካሪዎች መያዛቸውንም ባለስልጣናቱ አክለው አመልክተዋል።
የቤኒን ጠቅላይ ሚኒስትር ሊዮኔል ዚንሱ ትናንት በተካሄደው የሀገሪቱ ፕሬዚደንታዊ ምርጫ ነጋዴው ተፎካካሪያቸው ፓትሪስ ታሎን ባለድል መሆናቸውን አምነው ሽንፈታቸውን ተቀበሉ። የሀገሪቱ የምርጫ ኮሚሽን የመጨረሻ ውጤቱን ገና በይፋ ባያሳውቅም እስካሁን በወጡት ሪፖርቶች ግን ታሎን በሰፋ ልዩነት እየመሩ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር ሲንዙ ትናንት ምሽት ላይ ለተቀናቃኛቸው ስልክ ደውለው እንኳን ደስ ያለው ያሏቸው ሲሆን በስልጣን ሽግግር ወቅትም ሊያግዟቸው በሚችሉት ሁሉ ከጎናቸው እንደሚቆሙ ያረጋገጡላቸው መሆናቸውን ገልጸዋል። ታሎን እንደተባለው ካሸነፉ ሁለት የስልጣን ዘመኖችን የሚያጠናቅቁትን ፕሬዚደንት ቶማስ ቦንያይን ይተካሉ። ይህ እርምጃ ብዙ የአፍሪካ መሪዎች ስልጣን ላይ ለመቆየት ሕገ መንግሥቶቻቸውን ሳይቀር እያጣመሙ ወይም እየቀየሩና ለመቀየር እየሞከሩ ባሉባት አፍሪካ ቤኒንን የዲሞክራሲ አርአያ እንደሚያደርጋት እየተነገረ ነው። የ57 ዓመቱ ታሎን የቤኒን ዋና የወጪ ንግድ ምርት የሆነውን ጥጥ በመላክ ወረት ያካበቱ ነጋዴ ናቸው።
የቀድሞው የኮንጎ ምክትል ፕሬዚዳንት ዣን ፒየር ቤምባ በአምስት የጦር ወንጀሎችና በስብና ላይ በተፈጸሙ ሌሎች ወንጀሎች ጥፋተኞች ናቸው ሲል ዓለም አቀፉ የወንጀል ችሎት በየነ። ቤምባ የዛሬ 14ና 13 ዓመታት እርሳቸው የመሯቸው የነበሩ ታጣቂዎች ማዕከላዊ አፍሪካ ሪፐብሊክ ውስጥ ለፈጸሟቸው ግድያዎች፣ ሴቶችን የመድፈር ጥቃቶችና ዘረፋዎች ተጠያቂ መሆናቸውን ነው ሶስት ዳኞች የተሰየሙበት የሕጉ ችሎት ያረጋገጠው። ቤምባ ይመሩት የነበረው የኮንጎ አርነት ንቅናቄ ኤምኤልሲ ያኔ ማዕከላዊ አፍሪካ ሪፐብሊክ ውስጥ ፕሬዚዳንት የነበሩት ኤንጂ ፊሊክስ ፓታሴ በተቃዋሚዎቻቸው ላይ ሲያካሂዱ በነበረው ጥቃት ድጋፍ ይሰጡ እንደነበርም ተገልጠዋል። የኤምኤልሲ ታጣቂዎች ባደረሷቸው ጥቃቶች ሆን ብለው ሲቪሎችን በተለይም ሴቶችና ሕጻናትን፣ አረጋውያንን ኢላማ ያደርጉ እንደነበር ብይኑን በንባብ ያሰሙት ችሎቱ ላይ ከተሰየሙት ዳኞች አንዷ የሆኑት ብራዚላዊቷ ዳኛ ሲልቫ ስታይነር ተናግረዋል። ቤምባ በሁሉም ጊዜዎች የታጣቂዎቹ ተደማጭ አዛዥ እንደነበሩና ኃይሎቻቸው የጭካኔ ድርጊቶችን ሲፈጽሙም ያውቁ እንደነበር ዳኛዋ ገልጠዋል። ለተመሰረቱባቸው ክሶች ጥፋተኛ አይደለሁም ብለው ሲከራከሩ የቆዩት ቤምባ ብይኑ ዛሬ ሲሰማባቸው ብዙም ስሜት አለማሳየታቸው ተዘግበዋል። የ53 ዓመቱ ቤምባ እጃቸው የተያዘው የዛሬ 8 ዓመት ግንቦት ቤልጂግ ውስጥ ሲሆን ከአንድ ወር በኋላ ለዓለም አቀፉ የወንጀል ፍርድ ቤት ተላልፈው ተሰጥተዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኩባ ታሪካዊ ጉብኝት እያደረጉ ያሉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከአቻቸው ራውል ካስትሮ ጋር በሁለቱ ሀገሮች መካከል ያለው ግንኙነት እየተሻሻለ በሚሄድባቸው መንገዶች ላይ እየተወያዩ ነው። ልክ በአሁኑ ሰዓት ሁለቱም ፕሬዚደንቶች ፕሬዚደንት ባራክ ኦባማ እና ኩባው ፕሬዚደንት ራውል ካስትሮ ንግግሮች እያደረጉ ነው። ጉብኝታቸውን ትናንት የጀመሩት የዩናይትድ ስቴትሱ ፕሬዚደንትና ራውል ካስትሮ የሰብአዊ መብቶች ጥበቃን በመሳሰሉ ላይስማሙባቸው ይችላሉ በተባሉ ነጥቦች ላይ እንደሚነጋገሩ ተገልጿል። ፕሬዚደንት ኦባማ የሶስት ቀናት የኩባ ጉብኝታቸውን ሁለተኛ ቀን የጀመሩት በአቫና አብዮት አደባባይ ተገኝተው በኩባው ጀግና ሆዜ ማርቲ ሐውልት ስር የአበባ ጉንጉን በማኖር ነው። አንድ ምዕተ ዓመት ለሚጠጋ ጊዜ አንድ በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኩባን ሲጎበኝ የመጀመሪያ የሆኑት ኦባማ ዛሬ በአብዮታዊው ቤተ መንግሥት አቅራቢያ በሚገኝ ስፍራ ከደሴቲቱ መንግሥት መሪዎች ጋር በርካታ ውይይቶችን እያካሄዱ ነው። ፕሬዚደንት ኦባማ ከመላ አጀባቸው ጋር ትናንት በአቫና ጎዳናዎች ላይ ሲያልፉ ኩባውያኑ ባደረጉላቸው የሞቀ አቀባበል በመንገዶቹ ግራና ቀኝ ተገጥግጠው ዩኤስኤ ዩኤስኤ እያሉና የኦባማን ስም ከፍ አድርገው እየጠሩ እየዘመሩ እጆቻቸውን እያውለበለቡና ጣቶቻቸውን ከከናፍሮቻቸው እያወናጨፉ የመሳም ምልክቶችን በአየር ላይ ሲልኩላቸውና ሲበትኑላቸው ታይተዋል።
በሌላ በኩል ደግሞ ወደ ሀቫና የሄዱት ለኩባ ሕዝብ የወዳጅነት እጆቻቸውን ለመዘርጋትና የመጨረሻ የአሜሪካዎቹ ምድር ላይ የቀረውን የቀዝቃዛውን ጦርነት ርዝራዥ ታሪክ ለመቅበር እንደሆነ ፕሬዚዳንት ባራክ ኦባማ ዛሬ በፌስቡክ ገጻቸው ላይ ባወጡት መልእክት አስታውቀዋል። በዩናይት ስቴትስ እየተካሄደ ያለው ፕሬዚዳንታዊ ምርጫ የሪፐብሊካኑ ፓርቲ ግንባር ቀደም ተፎካካሪ ነጋዴው ዶናልድ ትራምፕ የፕሬዚዳንቱ አውሮፕላን ኤርፎርስ ዋን ሀቫና አውሮፕላን ጣቢያ ላይ እንዳረፈ ትናንት በትዊተር በበተኑት መልእክት የኩባው ፕሬዚዳንት ሊቀበሏቸው አለመገኘታቸውን ንቀታቸውን ያሳያል ሲሉ ተችተዋል። አባታቸው የኩባ ሰው የሆኑት ሌላው የሪፐብሊካን ፓርቲው ፕሬዚዳንታዊ ተፎካካሪ ቴድ ክሩዝ ፖለቲኮ ስለሚባል የዩናይትድ ስቴትስ ውስጥ እየታተመ ለሚወጣ ጋዜጣ ዛሬ በሰጡት ቃል አምባገነንነትን በማነጋገርና በማጎልበት ነጻነት አይመጣም ሲሉ ተችተዋል። የቴክሳሱ የህግ መወሰኛ ምክር ቤት አባል ቴድ ክሩዝ አባቴ በባቲስታ አገዛዝ፣ አክስቴ ደግሞ በካስትሮ ወረበሎች ምክራና ስቃይ ደርሶባቸዋል ብለዋል።
የአፍጋኒስታን ጦር አንድ ሄልማንድ ክፍለ ሀገር ውስጥ በታሊባን ቁጥጥር ስር የነበረ እስር ቤት ዛሬ በድንገተኛ ወረራ ይዞ 16 ታጋቾችን ነጻ አወጣ። ከተለቀቁት መካከል ሲቪሎችና የጸጥታ ሰራተኞች የነበሩ እንደሚገኙበት ታውቋል። ወታደሮቹ ሌሊቱን በከፈቱት ጥቃት የእስር ቤቱ ዋርድያ የነበሩ 6 አጥፍቶ ጠፊዎችን ጨምሮ 17 የታሊባን ታጣቂዎችን መግደላቸውን የአፍጋን መከላከያ ሚኒስቴር ቃል አቀባይ ዳውላት ዋዚሪ ለቪኦኤ ገልጸዋል። የጥቃቱን መፈጸም አንድ የታሊባን ቃል አቀባይ አረጋግጦ በውጭ ወራሪ ኃይሎች እየተመራ ሲል ጠርቶታል። ዩናይትድ ስቴትስን ማለቱ ነው።
በዩናይት ስቴትስ ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲው ቀዳሚ ተፎካካሪ የሆኑት ሂላሪ ክሊንተን ፕሬዚዳንት ሆነው ከተመረጡ የእስራኤል ደህንነት ጠንካራ ዘብጥ ቋሚ እንደሚሆኑ አስታወቁ። ሚስ ክሊንተን ይህን አቋማቸውን የገለጡት አሜሪካ ውስጥ ለእስራኤል ተሟጋች የሆነው ዛሬ ዋሽንግተን ዲሲ ላይ በጠሩት ግዙፍ ስብሰባ ላይ ንግግር ባደረጉበት ወቅት ነው። የአሜሪካ እስራኤል የሕዝብ ጉዳዮች ኮሚቴ በጠራው በዚህ ስብሰባ ላይ የቀዳማዊቱ የአሜሪካ የውጭ ጉዳይ ሚኒስትር ያደረጉት ንግግር በተከታታይና በረጃጅም ጭብጨባዎች የታጀበ ነበር። የእስራኤል ደህንነት ጉዳይ ለድርድር የሚቀርብ አይደለም ሲሉ የሪፐብሊካን ፓርቲ ተቀናቃኛቸውን ዶናልድ ትራምፕን በቀጥታ የጎነተሉት ክሊንተን በዋሽንግተንና በቴላቪቭ መካከል የ10 ዓመት የወታደራዊ ድጋፍ ማዕቀፍ መፈረም እንዳለበትም አሳስበዋል።
በመጨረሻም ሃፒ በርትዴይ፣ ሃፒ በርትዴይ፣ መልካም ልደት ለትዊተር። ትዊተር 10 ዓመት ሞላው። አሉላ፣ አጭር ጊዜ ይመስላል።
አጭር ጊዜ ይመስላል። በአስር ዓመት የዓለምን የተለያዩ ጫፎች ያገናኘ በፈጣን መልእክቶች ማስተላለፍ የታወቀው ትዊተር በእርግጥም 10 ዓመት ዛሬ ሞልቶታል።
እንግዲህ ዛሬ በትዊተር ላይ አቡነ ፍራንሲስን ጨምሮ የሮማውን ሊቀ ጳጳስ 320 ሚሊዮን አሁንም በየቀኑ የሚጠቀሙ የትዊተር አካውንት ያላቸው ሰዎች እንዳሉ ታውቃለህ አሉላ።
ልክ ነው።
ግዙፍ የመገናኛ ማህበራዊ መገናኛ ብዙሃን ነው። በጣም ብርቅ ሰዎች ፕሬዚደንት ኦባማን ጨምሮ ታላላቅ ፖለቲከኞችና ግዙፍ የዓለማችን ኩባንያዎች ጥቅም ላይ እያዋሉት ነው ትዊተርን። ይሁን እንጂ ድሃ ነው።
ደህና ነው። እንደ ሌሎቹ የመገናኛ ብዙሀን በተለይ የማህበራዊ መገናኛ ብዙሀን
የካበተ
ገንዘብ ሀብት የለውም። ልክ ነው።
እና ትዊተር ይህን ችግሩን እንዴት እንደሚወጣ እያሰበ ነው ያለው። ትዊተር ከተመሰረተ አንስቶ ባለፉት 10 ዓመታት ውስጥ የኦሳማ ቢንላደንን መገደል፣ ኒውዮርክ ውስጥ ሀድሰን ወንዝ ላይ የወደቀውን የዩኤስ ኤር የመንገደኞች አይሮፕላን አደጋ፣ የፕሬዚደንት ባራክ ኦባማን በ2012 ዓ ም የዛሬ 3 ዓመት ማለት ነው እንደገና መመረጥ የመሳሰሉ ታላቅ የዓለማችን ክስተቶች ቀድሞ የተነገሩበት ሚዲያ ነው። ፕሬዚደንቱ ራሳቸው ናቸው በነገራችን ላይ ያን ጊዜ መመረጣቸውን በትዊተር
ያስተላለፉት። ፈጣን፣ በቅጽበት ውስጥ በአጭር ቃላት የሚገለጽ ዜና የሚቀርብበት ነው። 10 ዓመት እንኳን አደረሳቸው ያስብላል።
መልካም ልደት።
ዜና በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
እኔም ሶሎሞን አባተነን። በዓለም ዜና የጀመረው የዛሬ ሰኞ መጋቢት 12 ነው። አሉላ፣
ልክ ነው ሰለሞን።
8 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አሁን
የቀዳሚው ፕሮግራማችን ነው የዕለቱ አብይ ርዕስ።
በኦሮሚያና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ጥናት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ድርጅታቸው ያጣራው በሁለቱ ክልሎች ውስጥ ከተከሰቱ ግጭቶች ጋር የተያያዙ ጉዳዮች መሆኑን ተናግረዋል። በመንግስት የተቋቋመ ኮሚሽን መሆኑን የሚያስታውሱት ተቃዋሚዎች የሚያንጸባርቀውም የገዢውን ፓርቲ አቋም ነው ሲሉ ገለልተኛ ወገን ያለመሆኑን በመጠየቅ ይተቻሉ። እስክንድር ፍሬው ተከታዩን ከአዲስ አበባ አድርሶናል።
በኦሮሚያ ክልል የተካሄደውን የተቃውሞ እንቅስቃሴና በአማራ ክልል የቅማንት ህዝብ ያነሳውን የማንነት ጥያቄ ተከትሎ የሞቱ የቆሰሉ የታሰሩትም ሰዎች ጉዳይ ማነጋገሩን ቀጥሏል። መንግስትና ተቃዋሚ ፓርቲዎችም በደረሰው ጉዳት መጠን በተጠያቂነቱም ደረጃ የተራራቀ አቋም ይዘዋል። በጉዳዩ ላይ መግለጫ ያወጡ ሪፖርቶችን ያጠናቀሩ ተቃዋሚዎችና የሰብአዊ መብት ድርጅቶች መንግስት ያልተመጣጠነ ኃይል መጠቀሙንና ተጠያቂም መሆኑን አመልክተዋል። እነዚህ መግለጫዎችና ሪፖርቶች በመንግስት ኩል ተቀባይነት ያላገኙና የተሟላ ምላሽም ያልተሰጠባቸው ናቸው። መንግስት ከዚህ አንጻር ሲጠብቅ የቆየውም የኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣው ሪፖርት ነው። እነሆ ይህ ሪፖርት መገባደዱንና ከሁለት ሳምንታት በኋላም ለፓርላማ እንደሚቀርብ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ለሀገር ውስጥ የመገናኛ ብዙሃን ገልጸዋል።
ይህንን በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ህዝብ ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ፣ በምን ያህል ደረጃ ነው የሚገመተው ይህን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል። ሚዛናዊ ማለት የምን ማለት ነው? ህዝቡን የጠየቀውን በአንድ በኩል፣ በሌላ በኩል ደግሞ ማን ነው ተጠያቂው? ምክንያቱም ጥሰትን ብቻ ስናወራ ጥሰት ያመጣው ማን ነው የሚለውን ነገር በሚገባ መመርመር ያስፈልጋል። በስሜት ተገፋፍተን የምንመልሰው ጥያቄ አይደለም። መሬት ላይ ወርደን ይህንኑ ጥሰት የመመርመር ጥያቄ ጊዜ የሚወስድ ነገር ነው። ግን እኛ ኦልሞስት አገባደን ወደሚመለከተው አካል ሪፖርት ለማድረግ ተዘጋጅተን ያለ ነው።
የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ መሆኑን የሚገልጹት ተቃዋሚዎች ጉዳዩ እንዲጣራ የሚፈልጉትም ለዚሁ ወቅታዊ ሁኔታ ተብሎ በሚቋቋም ገለልተኛ አጣሪ ቡድን ነው። መንግስትና ኮሚሽኑ ግን ይህንን አስተያየት አይቀበሉም። ዶክተር አዲሱ ያብራሩትም ኮሚሽኑ በህገ መንግስቱ የተሰጠውን ገለልተኛነት በመጠቀም ሲንቀሳቀስ መቆየቱን ነው። በኦሮሚያና በአማራ ክልል ስለተፈጠረው ሁኔታ እውነታውን ሊያንጸባርቅ የሚችለውም በዚህ ኮሚሽን የሚወጣው ሪፖርት መሆኑን ነው የሚያምኑት።
የምናቀርበው ሪፖርት ግን እውነታ ላይ የተመሰረተ መሆን አለበት ነው። ሁሉም አይነት ሪፖርት አይቀርብም። ወይ ደግሞ የሰብአዊ መብት ጥሰት አለ ብሎ አንዱ ድርጅት ስለተናገረ ስላወጃ አይሆንም። ያ ጥሰት መኖሩንና ለመኖሩን በትክክል እታች ወርዶ የማጣራት ስራ ይጠይቃል። አንዳንድ ዓለም አቀፍ የሰብአዊ መብት ተከራካሪ ነን የሚሉ ቡድኖች የሚያወጡት ሪፖርት የት ሆነው እንደሚያወጡት ሪፖርቱ ባናቅም የምርመራ ሪፖርት በተፈጥሮው እውነታን ይፈልጋል።
የኢትዮጵያ መንግስት እንደ ትክክለኛ የማጣራት ስራ የሚያየው ውቅናም የሚሰጠው ለዚህ ሪፖርት እንደሆነ ጠቁሟል። እናም ለፓርላማው ሲቀርብ የሞቱትንና የቆሰሉትን ሰዎች በተመለከተ በመንግስት በኩል የሚታመነው ቁጥር ስንት እንደሆነ ለማወቅ ያስችላል። የሚወስደው ኃላፊነት እስከምን እንደሆነ የሚያስረዳ ይሆናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስካሁን በጉዳዩ ላይ ለሰጧቸው ማብራሪያዎችም የበለጠ ፍች እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። የአሜሪካው ፕሬዚደንት ባራክ ኦባማ ለሁለት ቀናት የሥራ ጉብኝት ኩባ ትናንት ገብተው እዛው ናቸው። ዛሬም ሁለቱ አገሮች አንዳቸው ሌላውን በጠላትነት ፈርጀው ከግማሽ ምዕት ዓመት በላይ ለዘለቁበት የግንኙነት ምዕራፍ መዝጊያ ያበጃል የተባለበትን ታሪካዊ ውይይትም ዛሬ እያካሄዱ ናቸው። አሁንም ሁለቱም ፕሬዚደንቶች ቆመው እየተነጋገሩ ናቸው በዚች ደቂቃ። የአሜሪካ ድምፁ ሪቻርድ ግሪን እና ሌሎች ዘጋቢዎቻችን ከአቫና ያጠናቀሯቸውን ዘገባዎች ጽዮን ግርማ ታቀርባለች።
ከዘጠና ዓመታት በኋላ ኩባን የጎበኙ የመጀመሪያው አሜሪካዊ መሪ ሆነዋል ፕሬዚዳንት ባራክ ኦባማ። የቀዝቃዛው ጦርነት ዓመታትን ጨምሮ ከግማሽ ምዕተ ዓመት በላይ ሆድና ጀርባ ሆነው የቆዩት የሁለቱን ሀገሮች የውጭ ግንኙነት ፖሊሲ የሚያድስ ውይይት በዛሬው ዕለት ሲካሄድ ውሏል። ፕሬዚዳንት ኦባማ ከኩባው አቻቸው ራውል ካስትሮ ጋር የሁለቱን ሀገሮች ግንኙነትና የሰብአዊ መብት ይዞታ በማሻሻል ዙሪያ ይነጋገራሉ ተብሎም ይጠበቃል። እነዚህ ውይይቶች በኩባና ዩናይትድ ስቴትስ መካከል ከ50 ዓመታት በላይ የዘለቀው የሻከረ ግንኙነት እንደገና እንዲሻሻል በር ይከፍታሉ ተብሎላቸዋል። ፕሬዚዳንት ባራክ ኦባማ ወደ ኩባ ያመሩት ቤተሰቦቻቸውን፣ የህዝብ ተወካዮቻቸውን፣ የፖለቲካ ፓርቲ ከፍተኛ ባለስልጣናትንና ኩባዊ አሜሪካዊ የንግድ ድርጅት መሪዎችን ያካተተ ቡድን ይዘው ነው። ኩባ ላይ የሚያደርጓቸው ውይይቶች በውጭ ግንኙነት፣ በንግድ ግንኙነቶች እና በሰብአዊ መብቶች ጉዳዮች ላይ አተኩሮም ነገ ይቀጥላል። ዛሬ በነበረውና እየተካሄደ ባለው ውይይት ፕሬዝዳንት ኦባማ የመሰብሰብና የመናገር ነጻነት እንዲሁም ለኩባ ህዝብ ኢንተርኔት የማድረስ ጉዳይ ላይ ከራውል ካስትሮ ጋር የሚወያዩባቸው ተጨማሪ ነጥቦች ናቸው ተብሏል። ፕሬዝዳንት ባራክ ኦባማ እሁድ ከሰዓት በኋላ የሉካን ቡድኑንና ቤተሰቦቻቸውን ይዘው ከዘጠና ዓመት በኋላ ኩባን የጎበኙ ፕሬዝዳንት ቢሆኑም የኩባው ፕሬዝዳንት ራውል ካስትሮ ግን ኤርፎርስ 1 ያረፈበት ጆሴ ማርቲ አየር ማረፊያ ተገኝተው አልተቀበሏቸውም። በመትካቸው አቀባበል ያደረጉላቸው የውጭ ጉዳይ ሚኒስትሩ ብሩኖ ሮድሪጎስ ከአነስተኛ የኩባ ልዑካን ቡድን ጋር በመሆን ነው። ፕሬዝዳንት ኦባማ ካረፉም በኋላ በቀጥታ ወደ ሆቴል አምርተው ከአሜሪካ ኤምባሲ ሰራተኞችና ከቤተሰቦቻቸው ጋር ተገናኝተው ተወያይቷል። ስለ ኩባ ጉብኝታቸው በተናገሩም ጊዜ
For the first time ever Air Force 1 has landed in Cuba and this is our very first stop. So
Air Force 1 በኩባ አየር ጣቢያ ለመጀመሪያ ጊዜ አርፋለች። የዚህ ታሪካዊ ጉብኝት ዋናው እርምጃ ከኩባ ህዝብ ጋር በቀጥታ ለመወያየትና የንግድ ስምምነቶችን ለማድረግ እንዲሁም በሁለቱ ህዝቦች መካከል አዲስ ግንኙነት ለመገንባት ታሪካዊ እድል መፍጠሩ ነው። ለኔ ደግሞ ላለኝ ራእይ ለመጪው ጊዜ ውጥን የማዘጋጅበት ጊዜ ነው። የቀድሞውን ጊዜ ሁኔታዎች ለወደፊቱ በብሩህ ተስፋ የሚለውጥ እድል ይሆናል።
ከዚያም ጥንታዊቷን ሃቫና በእግራቸው በመዘዋወር ጎብኝተዋል። ኦባማ በእግራቸው ሲዘዋወሩ የተመለከቱ ሄለና ቫንኩዚ የተባሉ አንዲት አዛውንት ፕሬዝዳንቱን በቅርበት በአይናቸው መመልከታቸው እንዳስደሰታቸው ተናግረዋል።
Estoy muy emocionada, sinceramente para mí es un honor.
በጣም ጓጉቻለሁ። በእውነት ፕሬዝዳንት ኦባማን እንዲህ በቅርቡ ለማየት መቻሌ ክብር ነው። ይህን የምለው ደግሞ ከልቤ በሚሰማኝ የቅንነት ስሜት ነው።
ፕሬዝዳንት ኦባማ በቀሪ የቆይታ ጊዜያቸው ከሲቪል ማህበረሰብ አባላትና ከሰብአዊ መብት ተሟጋቾች ጋር ይወያያሉ፣ ለኩባ ህዝብም ንግግር ያደርጋሉ ተብሎ ይጠበቃል። የኩባውን ጉብኝት ካጠናቀቁም በኋላ ማክሰኞ ወደ አርጀንቲና እንደሚጓዙ ተነግሯል።
ክቡራትና ክቡራን አድማጮች፣ አሁን ሁለቱ መሪዎች ንግግር እያደረጉ ነው። የኩባው ፕሬዚደንት ራውል ካስትሮ ቀደም ሲል ከዩናይትድ ስቴትስ ጋር በሚደረጉ ውይይቶች አለመግባባትና ስምምነት ሊደረስ ይችላል ወይም ደግሞ አለመግባባት ሊኖር ይችላል ተብሎ ከተሰጋባቸው ነጥቦች አንዱ በሆነው በሰብአዊ መብቶች ጉዳዮችም ላይ ለመነጋገር ሀገራቸው ዝግጁ መሆኗን አሳውቀዋል። የኩባው ፕሬዚደንት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አሁን እየተነጋገሩ ነው። በስፓኝ ቋንቋ ኤስ ኡና ኑዌቫ ዲያ ብለው ነው ንግግራቸውን የጀመሩት። የዛሬን ቀን አዲስ ቀን ሲሉ ጠርተውታል። በነገራችን ላይ ኤርፎርስ ዋን የአሜሪካ ፕሬዚደንት የሚበርበት ወይም የምትበርበት ልዩ ጀት ናት።
አሁን ወደ ሁለተኛው የምሽቱ ዘገባ ወይም ወደ ቀዳሚ መስተሄቱ ትንታኔ ርዕስ እንሻገራለን። የካሜሩንና የናይጄሪያ ጦር ኃይሎች በብዙ መቶዎች የሚቆጠሩ የነውጠኛው ቦኮ ሐራም ታጋቾችን ነጻ አውጥተዋል። ታጋቾቹ ሴቶችና ልጃገረዶች አንድም በግዳጅ እንዲያገቡ የተደረጉ አሊያም ለወሲብ ባርነት ተሸጡ ነበሩ ተብሏል። ታጋቾቹ ነጻ የወጡት በካሜሩንና በናይጄሪያ መካከል በምትገኘው አቺጋቺያ ላይ ወረራ ከተካሄደ በኋላ መሆኑም ታውቋል። ሞኪ ኤድዊን ኪንዴዛ ታግተው በነበረበት ጊዜ ያሳለፉትን ተሞክሮ ያጋሩትን ልጃገረዶችና ሴቶች አናግሮ ተከታዩን አጠናቅሯል።
ሰሜናዊ ካሜሩንና ሰሜን ምስራቅ ናይጄሪያ ውስጥ በሚነገረው ካኑሪ ቋንቋ የምትገልጠው አይሻ ሙሳ ባለፈው ዓመት ወላጆቿ የ14 ዓመት ልጅ ሳለች እንደ ዳሯትና ባሏ ደግሞ በካሜሩንና በናይጄሪያ ድንበር መካከል ወደሚገኘውና የቦኮ ሐራም ይዞታ ወደ ሆነው ሰንቢሳ ጫካ ይዟት እንደገባ ትገልጣለች።
ወንዴ የጠውኬኒ ሺኔ የቼሺ ያገዲደ ቺኪንሱ ሺየናሶ
እዚያ ጫካ ውስጥ ሳለሁ ትላለች አይሻ። ቦኮ ሐራም የተለያዩ ተሽከርካሪዎች እየተጠቀመ ስርቆት ያካሂድ፣ ሴቶችን ያፍን፣ እያስገደደ ይደፍር፣ ከገበሬዎች ማሳ እህል ይሰርቅ፣ ከብቶች ይንዳ እንደነበር ተመልክቻለሁ ብላለች። ጫካ ውስጥ እንደኔው ተገደው የተዳሩ የተጠለፉ በእድሜ ከኔም የሚያንሱ ልጃገረዶችም ነበሩ የምትለው አይሻ እንደምን ነጻ እንደወጣች ስትናገርም ከአንድ ዓመት የጫካ ኑሮ በኋላ ያለ ውዴታዋ የተዳረችለት ባል እዚህ አካባቢ ኑሮ አልተስማማንም በየጊዜው ወታደሮች ያሳደዱናል ብሎ ወደ ሌላ ስፍራ ለማምለጥ እንደሞከረ በመካከለም የካሜሩንና የናይጄሪያ ወታደሮች ባካሄዱት ጥቃት ባልዋና ሌሎች የቦኮ ሐራም ተዋጊዎች እንደተማረኩ በዚህ አጋጣሚም እርሷና ሌሎቹ ነጻ እንደወጡ ገልጣለች። የ42 ዓመቷ ሻካሪያ ሀቢባ በትዳር ከነበረችበት አቺጋቺያ ውስጥ ከሚገኘው ቤቷ ነው ከሌሎች ብዙ ሴቶችና ልጃገረዶች ጋር በከፍተኛ ሁኔታ በታጠቁ ሰዎች ተጠርፋ የተወሰደችው። አሁን ትዝ በማይላት ጫካ ውስጥ ከቦኮ ሐራም ተዋጊዎች ጋር ለአስር ወራት ተኩል መቆየቷን የተናገረችው ሻካሪያ ክርስቲያን በመሆኔም ለቅጣት ተብሎ ለሀያ ቀናት ከወገቤ በታች ጉድጓድ ውስጥ እንድቀበር ተደረገያለሁ ትላለች። ከዚያም ለአንድ እስላም የቦኮ ሐራም ተዋጊ በአራተኛ ሚስትነት እንደተሰጠች ትናገራለች። በኋላም ከተዋጊው ባሏ ከወለደችው ከሶስት ወር ሕፃን ጋር ወደ ሚናዎ ስደተኛ ካምፕ የተላከችው ሻካሪያ በጫካ ቆይታዋ አያሌ ሴቶችና ልጃገረዶች ለተዋጊዎቹ የወሲብ አገልግሎት እየሰጡና በልዩ ልዩ የቤት ሰራተኛነት እያገለገሉ የሚኖሩ እንዳሉም ተናግራለች። በመካከሉ የሚያረግዙ ካሉም ለባህላዊ አዋላጆች ይሰጡና ወይ ይገላገላሉ አሊያም ይሞታሉ። እንደ አውሮፓ አቆጣጠር በ2013 ናይጄሪያ እንዳስታወቀችው ቦኮ ሐራም ወጣት ሴቶችን ይጠልፋል፣ ያስገደደም የወሲብ ባሪያ ያደርጋል፣ ሲፈልግም ከተዋጊዎቹ ጋር ያጋባል። ይህ የነውጠኛው ዘዴ ዓለም አቀፍ ቁጣን ቀሰቀሰ። ይሁንና ወጣት ሴቶችን ከጠለፋ ለመታደግ የተጀመረው ጥረት አመርቂ ውጤት አላስገኘም። በመቶዎች የሚቆጠሩ ልጃገረዶች ከሰሜን ናይጄሪያዋ ቺቦክ ትምህርት ቤት ተጠልፈው እነሆ ደብዛቸው እንደጠፋ ነው። ጭራሹኑ ይህ የነውጠኛው አሰራር ወደ ካሜሩንም ተዛመተና ጦር ኃይሉ እንደ አውሮፓ ቆጣጠር በ2014 ቦኮ ሐራም ወጣት ሴቶችን እያፈነ እንደሚወስድ፣ ሴቶችን እያስገደደ በወሲብ ባርነት እንደሚጠቀምባቸው ይፋ አደረገ። ሌፍትናንት ኮሎኔል ፌሊክስ ቴቼ ከነውጠኛው ቡድን ጋር የሚዋጋው የካሜሩን ወታደራዊ ጦር ኃይል ዋና አዛዥ ናቸው። ቡድኑ በጦር ሜዳ የጀመረው ፍልሚያ ሳይሳካለት ሲቀር ሴቶችንና ልጃገረዶች ሕፃናትን ሳይቀር ማፈን፣ አስገድዶ መድፈርና ለወሲብ ባርነት ጫካ መውሰድን ተያይዞታል ይላሉ። ቦኮ ሐራም አሁን የጀመረው ዘዴ የሕዝቡን ስነ ልቦና ማዳከም ብሎ መስለብ ነው ያሉት ኮሎኔል ቴቼ፣ ይህ አካሄዱም በየትኛውም በኩል የማይገጥም ተመሳሳይነት ወደ ሌለው ጦርነት የመሄድ አዝማሚያ ነው በማለት ተናግረዋል። ካሜሩን ከቦኮ ሐራም ጠለፋ የተረፉትንና ነጻ የወጡትን ሕፃናትና ልጃገረዶች የስነ ልቦና ክብካቤ ወደሚያደርጉ የተባበሩት መንግስታት ልዩ ልዩ መስሪያ ቤቶች እየላከች መሆኗን ገልጣለች። የተባበሩት መንግስታት ድርጅት በገለጠው መሠረት ቦኮ ሐራም ለስድስት ዓመታት ባካሄደው ዓመፅ ከ20,000 በላይ ሕዝብ ሕይወቱን አጥቷል። ከ2.5 ሚሊዮን በላይ ደግሞ ከቤት ንብረቱ ተፈናቅሏል።
ክቡራትና ክቡራን አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የዛሬ ሰኞ መጋቢት 12 2008 ዓ.ም ፕሮግራማችንን ነው። አዲስ አበባ ላይ ከምሽቱ 2 ሰዓት ከ27 ደቂቃ ሆኗል። አሁን ዝግጅቶቻችንን ከናይል ሳትም ቪኦኤ 24 ላይ ታገኛላችሁ። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 በተዘዋዋሪ ማለት ነው የውስጥ መስመር 14 ከላካችሁልን አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማ። ክቡራትና ክቡራን አድማጮች አስተያየቶቻችሁ ጊዜ ካለን ዘግየት ብሎ ይመለሳሉ። አሁን ሙዚቃ እናሰማችኋለን። አሉላ ምን ይሆን ዛሬ መረጥክልን?
የምሽቱ ምርጥ ዜማ ሁለት ምርጥ ዜማዎች መርጫ አለው። ብርሃን የትኛውን ልታጫውትልን እንደፈቀደች የሙሉቀን መለሰን ትዕዛዝ በገላይን ልናስቀድም ነው። ሰዓት ከተገኘ ዛሬ የሰኞ የሳምንቱ መጀመሪያ፣ ሌሎች ዜማዎችም ዝግጅቶችም ይኖሩናል። እንሆ ከሙሉቀን ጋር
Walk a little ሽማልልም ቢንደፈቀደችው ትዝግ በገላዋይ ወይ ዳይ አበሳይ ወይ ዳይ አበሳይ
በገላይ ተወዳጅ ድምጻዊ ሙልቀን መለሰ እንዳቀነቀነው ዘና እንዳላችሁ ተስፋ እናደርጋለን። በዜማው አድማጮች፣ አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ33 ያመለክታል። ወደ ቀዳሚው የዚህ ክፍል የመጀመሪያ ዝግጅት ነው የምናልፈው። ሳምንታዊ ስፖርት፣ አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በፖርትላንዱ የዓለም የአዳራሽ ውስጥ ሻምፒዮና ውድድር በሴቶቹ 3000 ሜትር ልማደኛዋ ገንዘቤ ዲባባ የወንዶቹን ዮሚፍ ቀጀልቻ አሸንፈዋል። የእግር ኳስና ሌሎች ዜናዎችም አሉን። አብራችሁን ቆዩ። አድማጮች፣ አንድ አስገራሚ የሩጫ ዜና ላስቀድም። አንድ ሰው 27 ማራቶኖችን በ27 ቀናት ውስጥ ሮጠ ይላል። የሰው አካላዊ አቋም ይህን ከባድ ፈተና መቋቋም ይችላል ማለት ነው? የብዙዎች ጥያቄ ነው። ኤዲ ኢዛርድ ይባላል። የ54 ዓመት ዕድሜ ያለው አስቂኝ ወይም ኮሜዲያን 27ቱን ማራቶን በ27 ቀናት ውስጥ ለመሮጥ የተነሳው የደቡብ አፍሪካው ኔልሰን ማንዴላ የመጀመሪያው ጥቁር አፍሪካዊ ፕሬዝዳንት ከመሆናቸው በፊት 27 ዓመታት በእስር ያሳለፉበትን ጊዜ ለማሰብ ነው። ኤዲ ኢዛርድ ትላንት 27ኛው ማራቶኑን ያጠናቀቀውም ፕሪቶሪያ በሚገኘው በግዙፉ የኔልሰን ማንዴላ ሐውልት ስር በማለፍ ነው። ኢዛርድ በጠቅላላው 707 ማይሎችን የሮጠ ሲሆን በውሃ ጥም ተቃጥሏል። የፀሐይ ግለት ቆዳውን አቆሳስሎታል። በአምስተኛው ቀን በጣም ከመዳከሙ የተነሳ እረፍት ለማድረግ ቢገደድም በፍጻሜው በአንድ ቀን ሁለት ማራቶኖችን በመሮጥ አካክሷል። እንደ አውሮፓውያን ዘመን አቆጣጠር በ2012ም ሞክሮ ነበር ይህንኑ 27 ማራቶኖችን በ27 ቀናት ውስጥ ለሮጦ ለመጨረስ። በጤና መታወክ ምክንያት አራተኛው ማራቶን ላይ አቋርጧል። በነገራችን ላይ ኤዲ ኢዛርድ ማራቶኑን ለገንዘብ ማሰባሰቢያም ተጠቅሞበታል። ለስፖርት ማስፋፊያ የሚውል ከአንድ ሚሊዮን በላይ የእንግሊዝ ፓውንድ መሰብሰብ ችሏል። እንኳን 27 ማራቶን በየቀኑ ቀርቶ በወር አንዴ እንኳ ለመሮጥ እንደሚያስቸግር ይገመታል። በእውነቱ አስገራሚና ታሪካዊ ክንውን ነው አርቲስቱ የፈጸመው። በዚሁ ወደ ዩናይትድ ስቴትስ የሰሞኑ የዓለም አዳራሽ ውስጥ አትሌቲክ ሻምፒዮና ውድድር ዜና እንሸጋገራለን። በፖርትላንዱ የሴቶቹን 3000 ሜትር ሩጫ ውድድር አሸናፊዋ ገንዘቤ ዲባባ እንደምትሆን ሳይታለም የተፈታ ነበር። ለገንዘቤ የትላንቱ ድል በአዳራሽ ውስጥ ማለቴ ነው ሻምፒዮና ሶስተኛው መሆኑ ነው። የገባችበት ጊዜም ድንቅ ነው። 8 ደቂቃ ከ47.43 ሴኮንድ ተመዝግቦላታል። መሰረት ደፋር በሁለተኝነት ተከትላ ጨርሳለች። መላ ቤተሰቤና በጠቅላላው ሀገሬ ባገኘሁት ድል ይደሰታል ብላለች ገንዘቤ ዲባባ። በመጪው ግንቦት መጨረሻ ላይ ዩጂን ኦሪገን በሚካሄደው የዳያመንድ ሊግ ውድድር ለመሳተፍ ተመልሳ ትመጣለች ተብሏል። ገንዘቤ በአምስት ሺህ ሮጣም አዲስ የዓለም ክብረ ወሰን ለማስመዝገብ እንደምትሞክር፣ ነገር ግን ሊከብዳት እንደሚችል ተናግራለች። ሁለተኛ የወጣችው መሠረት ደፋርም ማመን ከምችለው በላይ ተደስቻለሁ ብላለች በውጤቷ። በቅርቡ ነበርና ሴት ልጅን የተገላገልኩት ድሉ ለእኔ ልዩ ስሜት አለው ብላለች አክላም። የወንዶችን 3000 ሜትር ሩጫ ውድድር የሚያሸንፈው ኢትዮጵያዊ ወጣት ዮሚፍ ቀጀልቻ ነው። የ18 ዓመት ወጣት በ2014 ወደ ዩጂን ኦሪገን ሄዶም በ5000 ማሸነፉ ሲታወስ፣ ባለፈው ዓመት ማለትም በ2015 በተመሳሳይ ርቀት በዳያመንድ ሊግ አሸንፏል። ትላንት ደግሞ የወርቁ ሜዳሊያ ሲያገኝ ያስመዘገበው ሰዓት 7 ደቂቃ ከ57.21 ሴኮንድ ነው። አሜሪካዊው ራያን ሂል ሁለተኛ፣ ኬንያዊው ኦግስቲን ቾጌ ሦስተኛ ሆነዋል። በወንዶቹ 1500 አሜሪካዊው ማቲው ሴንትሮዊዝ ለመጀመሪያ ጊዜ አሸንፎ ደጋፊዎቹን አስፈንድቋል። በሌላ የወንዶቹ 4x400 ሜትር ዱላ ቅብብል የዩናይትድ ስቴትስ ቲም አሸንፏል። በአጠቃላይ የሜዳሊያ ሰንጠረጁን ዩናይትድ ስቴትስ በ23 አንደኛ፣ ኢትዮጵያ በ5 ሁለተኛ፣ ፈረንሳይ በ4 ሦስተኛ ሆነው አጠናቀዋል። ይህን ለማብቃት ከሕገ ወጡ አበረታች መድኃኒት ምርመራ ጋር ለተያያዘ ዜና ወደ አዲስ አበባ እወስዳቸዋለሁ። ገዛኸኝ መቀጠል ትችላለህ።
አመሰግናለሁ ሰለሞን። ቀደም ሲል 6 ኢትዮጵያውያን አትሌቶች በዶፒንግ ተጠርጥረው የቢ ሳምፕል ማለትም በሁለተኛ ምርመራ ላይ እንደሚገኙ ይታወቃል። ዘግየት ብሎ ደግሞ አንድ አትሌት ተጨምሮበት የተጠርጣሪዎቹ ቁጥር 7 ደርሷል። በምርመራ ላይ ከነበሩት ውስጥ አንድ አትሌት ሃይማኖት አለማየሁ የተባለች ወጣት አትሌት በሁለተኛው ምርመራ ነጻ መሆኗን የዓለም አቀፉ ዶፒንግ ኤጀንሲ ባሳለፍነው ሳምንት አጋማሽ ላይ አስታውቋል። አትሌት ሃይማኖት አለማየሁ የወሰደችው መድኃኒት ምንም አይነት አበረታች ሆኖ ባለመገኘቱ ለኢትዮጵያ አትሌቲክስ ፌዴሬሽንና ለወጣቶችና ስፖርት ሚኒስቴር አትሌቷ ወደ መደበኛ ስራ እንድትቀጥል በደብዳቤ አሳውቋቸዋል። በዚሁ ጉዳይ ላይ ያነጋገርኳቸው ዶክተር አያሌው ጥላሁን የሚከተለውን ተናግረዋል።
ከፍተኛ መቀጣጫ ነው እሷ የምትሆነው። እሷ ካሁን በኋላ የኢትዮጵያ አትሌት ካድሬዋ ነች። ዋና
በስሟ ተጠቅሶ ነው ማረጋገጫ የምታማ?
አዎ በስሟ ተጠቅሶ ነው። ቁጥር አለው አይደብሌስ 1629 የሚል የሰነድ ቁጥር ይዞ ነው የመጣው። ሁሉ ነገር ቁልጭ ብሎ ነው የተቀመጠው። ስለዚህ አሁን ሃይማኖትን ስታይ አያሌ ማስተማር የለበትም ካሁን በኋላ። አሁን አያሌ ስለ ዶክተር መናገር የለበትም። ምክንያቱም ተገኝቶ ብሻል ተሆነ ከተነገራት በቂቃ ጀምሮ ያለ የነበረችበት ህይወት ያየችው ስቃይ ጆሮዋን በጥጥ የተመችበት ጊዜ ዘመዶች አላገኘችበት ጊዜ ሩጫ ጫካ ባለመሄድ የቀረችበትን ጊዜ ብቻ ብትናገር ይችላል። ትልቁ መጽሐፍ ነው የሚወጣው።
ዶክተር አያሌው ጥላሁን በወጣቶችና ስፖርት ሚኒስቴር ከፍተኛ የሕክምና ባለሙያ ናቸው።
አመሰግናለሁ ገዛኸኝ። በእግር ኳሱ ስፖርት ዜና የኢትዮጵያው ቅዱስ ጊዮርጊስ ከኮንጎ ቲፒ ማዜምቤ ጋር የመልሱን ግጥሚያ አድርጎ ተመልሷል። ገዛኸኝ የዚህንም ዝርዝር ይዟል።
በአፍሪካ ክለቦች ሻምፒዮንስ ሊግ በሙሉምባሺ ከተማ ከኮንጎ ዲሞክራሲ ቲፒ ማዜምቤ ጋር የመልስ ማጣሪያ ጨዋታውን ያደረገው ቅዱስ ጊዮርጊስ 1-0 በመረታቱ ከቀጣይ ማጣሪያ ውጭ ሆኗል። እስከ 86ኛው ደቂቃ ግብ ሳይቆጠርበት ዘክሮ ያቆየው ቅዱስ ጊዮርጊስ የተሸነፈው በተሰጠበት ፍጹም ቅጣት ምት መሆኑን የክለቡ የህዝብ ግንኙነት ከስፍራው አስታውቋል። የአፍሪካውን ቁጥር አንድ ኃያል ክለብ መቋቋሙ ጊዮርጊስ ተደናቂ አድርጎታል። ቲፒ ማዜምቤ ወደ ቀጣይ ማጣሪያ መሸጋገር የቻለውም ባለፈው ሳምንት በባህር ዳር 2-2 በመለያየቱና በአጠቃላይ ውጤት 3-2 አሸንፎ ነው። በእኔ በኩል ይሄ ነው ያለው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ካለን ጊዜ አንጻር ዝግጅታችንን እዚህ ላይ እናበቃለን። ሳምንት እንገናኝ። 27 ማራቶን በ27 ቀን እንዳትሞክሩ በመምከር እሰናበታለሁ። ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌንና ገዛኸኝ መስቀልን ለስፖርት ዜናዎቻቸው እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሁለተኛው ሳምንታዊ ዝግጅት ይከተላል። አፍሪካ ነክ ርዕሶች።
የቤኒን ፕሬዚደንት ታማ ቦኒ ያይ የአገሪቱን ሕገ መንግሥት በማክበር ከሁለት ዙር የሥልጣን ዘመን በኋላ ሥልጣናቸው ሲያበቃ በእርሳቸው እግር የሚተካው ሰው የሚመረጥበትን ሂደት እንዲቀጥል በማድረግ ናይጄሪያን ከመሳሰሉት ዲሞክራሲያዊ ምርጫ ያካሄዱ የአፍሪካ መሪዎች ጎራ ተቀላቅለዋል። በአንጻሩ ቡሩንዲን፣ ሩዋንዳና ኮንጎ ዲሞክራሲያዊት ሪፐብሊክን የመሳሰሉት አገሮች መሪዎች በየበኩላቸው የየሀገራቸውን ሕገ መንግሥት በመለወጥ ለተራዘመ ጊዜ ሥልጣን ላይ ለመቆየት የሚያስችላቸውን መንገድ ሲጠቀሙበት ተስተውለዋል። ዶክተር ገላውዲዮስ አርአያ የኒውዮርክ ዩኒቨርሲቲ የአፍሪካ ጉዳዮችና የዓለም አቀፍ ጥናቶች ክፍል መምህር ናቸው። በምሽቱ የአፍሪካ ነክ ርዕሶች በዚሁ ርዕሰ ጉዳይ ላይ ከአፍሪካ ነክ ርዕሶች ፕሮግራም አዘጋጅና አቅራቢ አዳነች ፍስሐዬ ጋር ያደረጉት ውይይት ሁለተኛና የመጨረሻ ክፍል ይቀርባል። ቀጥሎ
በአጠቃላይ ስለ ዲሞክራሲያዊ አሰራር በአፍሪቃ በሚገባው መልክ ትክክለኛ ምርጫ እንዲካሄድ መፈለግ የመሳሰሉት ነገሮች። ዲሞክራሲ እንግዲህ ሂደት ነው። በአፍሪቃ በአጠቃላይ በአፍሪቃ ሀገሮች ዲሞክራሲያዊ አሰራር ብዙም የሚታወቅበት ጊዜ አልነበረም። ወታደራዊ መንግስታት ስልጣን ይዘው እንደፈለጉ የሚያደርጉበት ነው እና ጊዜ የሚወስድ ሂደት አይሆንም ወይ? እንደዛ በሚገባ ዲሞክራሲያዊ ምርጫ እንዲካሄድ መጠበቁም ከባድ አይሆንም ወይ?
ይከብዳል። ግን እኔ የማልቀበለው ነገር ምንድን ነው? ይሄ ዲሞክራሲ ሂደት ነው ብሎ በአጠቃላይ መከራከርና አሜሪካ እንኳን 200 ዓመት ፈጀባቸው፣ አውሮፓም እንደዛ ፈጀባቸው የሚል ተከራካሪ ነጥብ አልቀበለውም። እኔ የማልቀበለው ምንድን ነው? በአቋራጭም ብዙ ጥሩ ነገር ያደረጉ አገሮች አሉ። በእርግጥ የግዴታ 200 ዓመት መቀመጥ የለብንም ዲሞክራሲን ለማስፈን በአንድ ሀገር፣ በተለይ መሪዎቹ አርበኛ የሆነ መንግስት ከሆነ የዲሞክራሲ ዝንባሌ ካለው ለህዝቡ ደግሞ የሚያስብ ከሆነ የሚቆረቆር ከሆነ ስልጣን ላይ ቁጭ አይልም ለ20-30 ዓመት። ይህን ማየት የሚኖርብን ከበኒን፣ ሩዋንዳ፣ ቡሩንዲ አልን እንግል ሌላ ለምሳሌ ሴንትራል አፍሪካን ሪፐብሊክም አለ እንደዚህ አይነት ሽግግር ያደረገ እና ጥሩ መንገድ ይዘዋል አሁን እነሱ። እና በዚህ በሴንትራል አፍሪካ ስኬታማና ትልቅ ሚና የተጫወቱት ግን የሽግግር ፕሬሲደንት ሆነው ያገለገሉ ካትሪን ሳምባ ፓንዛ ናቸው። መንግስት አልነበረም ሁላችን እንደምናውቀው። ለሁለት ዓመት ብጥብጥ ውስጥ ገብተው እርስ በርስ ጦርነት ተካሂዶ ክርስቲያን እስላም ብሎ ሲፋጅ ነው የቆየው ሴንትራል አፍሪካን ሪፐብሊክ። አሁን ግን ተመስገን የሚያሰኝ ነው። ምክንያቱም ደህና መሪ ከተገኘ ዲሞክራሲ ብቻ ማለት ሳይሆን ጥሩ መሪ ራዕይ ያለው ለሀገር የሚቆረቆር ለህዝብ የሚቆረቆር ከመጣ ዲሞክራሲ ማሰን ይቻላል። እና ካትሪን ሳምባ ፓንዛ ምንድን ነው ያሉት? በጣም ደስ የሚያሰኝ ነገር ያደረጉት ነገር እኔ በህጉ መሰረት ለፕሬዚደንትነት አልወዳደርም፣ የሆነ ሆነ ግን በጊዜያዊ መልክ አገሪቷን ልመራ ነው አሉ። መንግስት ስላልነበረ ግን ምንድን ነው ያደረጉት? ህገ መንግስታዊ ፍርድ ቤት የሚል አቋቋሙና እሱ እንደ መንግስት ነበር ሲያገለግል የቆየው በዚህ በምርጫው ሂደት ማለት ነው። እና ለምርጫው 30 እጩዎች ቀርበው ነበር፣ ግን የሽግግር መንግስት ሆነ ያገለገለው ህገ መንግስታዊ ፍርድ ቤት ነው፣ ቅድም እንደጠቀስኩት ማለት ነው። ግን ከዛ በፊት ሴንትራል አፍሪካን ሪፐብሊክ ታምሳ ነበር እንደ ቦካሳ የመሰሉ ከፕሬዚደንት አልፎም ወደ ኤምፐረር ወደ ንጉስ አይነት የቀየሩበት ጊዜ ነበር። እና አሁን በቅርቡ በታየው እንትን ግን 2 ሚሊዮን ህዝብ ሰላማዊ በሆነ መንገድ ፍትሃዊ ምርጫ አካሂዶ ለሌላ አፍሪካ ሀገሮችም አርአያ መሆን ይችላሉ የሚል እምነት አለኝ። አንድ በጦርነት ተዘፍቁ እንደ ኮንጎ፣ ብሩንዲ፣ ሶማሊያ የመሳሰሉት አገሮች ሴንትራል አፍሪካን ሪፐብሊክ ፈለግ ቢከተሉ ከማጡና አዘቅቱ መውጣት ይችላሉ የሚል እምነት አለኝ። ሁለት ደግሞ በስልጣን ለብዙ ዓመታት ቁጥጥር ያሉ መንግስታት የቤኒንና የሴንትራል አፍሪካን ሪፐብሊክ የህግ የበላይነት ህጉ እየሰራ ነው ያለው የህግ የበላይነትን ወይም ሰላማዊና ፍትሃዊ ምርጫን ተከትለው ከሄዱ ዲሞክራሲ ማሰል ይችላሉ።
ዶክተር ግራዴ ሳራያ ወደ ማጠቃለልነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
እኔ ማጠቃለል የምፈልገው ምንድን ነው? አፍሪካ ብዙ ጥሩ ጥሩ መሪዎች አሳይታለች፣ ብዙ መጥፎ መሪዎችም ነበሩ አይተናል። እንግዲህ ለወደፊትም እንደዛ ሳይሆን አይቀርም። አሁን ግን አንዳንድ ተስፋ ያለው ነገር እየተፈጠረ ነው ያለው። በተለይ ኢኮኖሚን አስመልክቶ፣ ሌላውም አስመልክቶ የተነሳች ነው አፍሪካ የሚባልበት ሁኔታ አለ። ወጣቱ ትውልድም ትንሽ ወደ ዲሞክራሲ ያዘነበለ እና ዲሞክራሲን የሚናፍቅ ትውልድ ስለሆነ እነዚህን የሚመሩ አንዳንድ ደህና መሪዎች ቅድም እንዳልኩት ራዕይ ያላቸውን ለሀገር የሚቆረቆሩ ከተነሱ ጠቅላላ አፍሪካ ወደ ዲሞክራሲ የሚያመራበት ሁኔታ ይፈጠራል፣ ሰላምም ይፈጠራል። እጅግ በጣም የተቆራኙ ናቸው ሰላምና ዲሞክራሲ። ዲሞክራሲ ሲኖር በሰላም መፍትሄን መፍጠር የሚፈለገው ችግር ከተፈጠረ በኃይል ሳይሆን ማለት ነው። ስለዚህ እሱ ስለሆነ እኛ አሁን ማድረግ ያለብን በተለይ ትምህርት ያላቸው ሰዎች፣ ምሁራን ነን የሚሉ ሰዎች በዚህ ረገድ ላይ በማትኮር ጽሁፎችን ማበረከት፣ መጽሐፍት መጽሐፍ፣ ቤት አቅጣጫ አፍሪካ መሄድ እንዳለባት ማሳየት፣ ለብዙ ጊዜ በስልጣን የቆዩ ሰዎችም የሆነ እገዳ እንዲደረግ ተርም ሊሚት የሚባል ነገር መኖር እንዳለበት፣ አፍሪካ አንድነትን በዚህ ተወያይቶ አንድ ነገር ማድረግ አለበት። በጣም ብዙ በስልጣን ላይ የቆዩ አንዳንድ መሪዎች አሉ። እሱ አላስፈላጊ ነው። ለአንድ ሀገር የፈለገውን ይሁን አላስፈላጊ ነው። ምክንያቱም ህዝቡ ምርጫም አይኖረው ምንም ነገር አያውቅም ማለት እኮ ነው። ዴሞክራሲ የሆነ መብቱንም አይጠበቅለትም ማለት ነው። ይሄ እንዳይሆን አንዳንድ ህጎች መውጣት አለባቸው፣ ወይ በአፍሪካ አንድነት ደረጃ፣ ወይ በሀገር ደረጃ፣ ወይ በዓለም ደረጃ። ስለዚህ እሱን ነው የማየው እና ትንሽ ተስፋ አለ በዚህ በቤኒን እና በሴንትራል አፍሪካን ሪፐብሊክ ያየሁት አሁን። ከዛ ሌሎች አፍሪካኖች መማር አለባቸው ነው ብለው
እሱማ በህግ ደረጃ እንግዲህ የሀገሮች ህገ መንግስታት የሁለት ጊዜ የስልጣን ጊዜ ገደብ አድርገዋል። ግን ያከብሩታል ነው ወይ እንግዲህ ምንም ያከብራሉ ማያከብራሉ ግን ሙሉ በሙሉ በመንግስታቱ ላይ የሚወሰነው ማለት ነው።
ትክክል። ግን ምንድነው ህጉ በወረቀት ማርቀቅ ብቻ ሳይሆን በግብር የሚተረጎምበት ሁኔታ መፈጠር አለበት። ለምሳሌ ደቡብ አፍሪካን ኮንኮየን ደቡብ አፍሪካ ችግር አለባቸው ሌላ ችግር፣ ግን በፖለቲካ አሰራር ደረጃ ትንሽ የላቀ ነው የነሱ። ፍርድ ቤቱ ለምሳሌ ነጻ ፍርድ ቤት ነው። ፓርላማውም ጠንካራ ፓርላማን ያላቸው ግልጽ እና ይፋ የሆነ የፖለቲካ ውይይት ያካሂዳሉ። ከአሁኑ ፕሬሲደንቱ ለምሳሌ የነበሩ የቀድሞ ፕሬሲደንት በአንዳንድ ነገር ተከሰው ፓርላማው ቀርቦ ከስልጣን እንዲወርዱ ተደርገዋል። እንደዚህ መሆን አለበት። የሚሰራ የመንግስት ዘርፎችን መፍጠር አለብን። የሚሰሩ በወረቀት የረቀቁ ብቻ ሳይሆን ነጻ ፍርድ ቤትም መኖር አለበት። ያኔ ብቻ ነው የሚሰራው እንጂ ያሸበረቀ ህገ መንግስትም አይተናል እኮ ነው ብዙ ዘመን። እሱ ዋጋ የለውም። የወረቀት ብቻ ነው የሚሆነው።
እሺ፣ እንግዲህ ዶክተር ግላውዴ ሰርአያ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ።
እኛም አዳነችንና እንግዳዋን በኒውዮርክ ዩኒቨርሲቲ የአፍሪካ ጉዳይ ጥናት መምህሩን ዶክተር ገላውዲዮ ሳራያን ለጊዜያቸው እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ መጨረሻው ሳምንታዊ ቅንብር ነው የምንሻገረው። ዝግጅቱ ጤና፣ አዘጋጅና አቅራቢ ሰለሞን አባተ። ሰለሞን፣ ለማስተዋወቁ የሚቀለውን የሚመረጠው መንገድ ልከተል ነው ባለቤቱ ሲኖር እንደሚደረገው እጅ ከምን ዛሬ።
እሺ አሉላ፣ አመሰግናለሁ። ይሄንን ዝግጅት ቆየት ብለናል በዚህ ዙሪያ ላይ መነጋገር ከጀመርን። ኤልኒኞ እየሞተ ነው ብለውን ነበረ። የኢትዮጵያ ሜትሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆ ባለፈው ሳምንት ጋብዘናቸው ሲነግሩን፣ ይሄ ማለት የዝናብ ወቅት እየመጣ ነው። በተለይ አሁን በልግ ነው። ከቅርብ ጊዜ በፊትም ከጥቂት ሳምንታት በፊት እያርከፈከፈ እንደሆነ አስተውለናል። ክረምቱም ጥሩ ሳይሆን አይቀርም እየተባለ ነው። ስለዚህ በተለይ በድርቅ ሁኔታ ላይ የቆዩ አካባቢዎች ምን ያህል ለጤና ችግር የተጋለጡ እንደሆኑ ታውቃለህ አሉላ? ራሱ ድርቁ ከሚያመጣቸው የጤና መቃወስ ችግሮች በተጨማሪ በራሱ መበከል፣ መመረዝ የመሳሰሉት ነገር እና በሰው ላይ የሚያደርሰው የስነ ልቡናና የአእምሮ ጤና መቃወስ ጋር ከሱ በተጨማሪ ዝናብ ሲዘንብ ራሱ ዝናብ ብቻውን በጸጋነት ብቻ አይመጣም። ሌሎች ጓዞች አሉ፣ ይዟቸው
ጣጣዎች አሉ፣
ጣጣዎች፣ በሽታ አለ፣ ወረርሽኞች፣ ወባን የመሳሰሉ አጣዳፊ ተቅማጥና ትውከትን የመሳሰሉ ኮሌራም ሊሆን ይችላል። እንዲህ አይነት አተትን የመሳሰሉ የህፃናትን ችግሮችን የመሳሰሉ ብዙ ስለሚከተሉ ለመሆኑ ምን እየተደረገ ነው በዚህ ጉዳይ ላይ ብዬ ደውዬ ነበር ወደ አዲስ አበባ በጤና ጥበቃ ሚኒስቴር የማህበረሰብ ጤና ኢንስቲትዩት ኤፒዴሞሎጂስት የሆኑትን አቶ ጌታሁን አብርሃን አነጋግሬ ያለው። እሳቸው አሁን የኢትዮጵያን የድርቁን ምላሽ ቡድን እየመሩ አፋር ውስጥ በዞን አንድ ውስጥ ነው የሚገኙት። እንግዲህ ወደ ተከታዩ ዝግጅታችን ወይም ውይይታችን እናልፋለን ከእሳቸው ጋር። የመተንፈሻ አካላት ችግር ያሉኝ ምን ምን አይነት ሊሆኑ ይችላሉ?
የተወሰነ ከኮሚቴ ስናነሳ ወይ ከዞን ባለው ነው የተረጋገጠ አይደለም። የተወሰነ አንዳንድ አካባቢ እንደዚህ የላይኛው መተንፈሻ አካል ሰዎች እንደዚህ አይነት ምልክት ትኩሳትንም ጨምሮ የሚባል አለ። እሱንም ቢሆን ያው ኮመን ኮልድም ሊሆን ይችላል። ከአንዱ በትክክል ያልተገነዘበ ሰው
እንደ ጉንፋን ማለት ነው
ሊሆን ይችላል። አሁን በዚህኛው ሳምንት ግን አልሞስት ኢንፎርሜሽኑ የለኝም። ከአንድ ሳምንት በፊት እንደዚያ ነበር፣ ላብራቶሪም እንዲወሰድ እኛ ጋም ተመሳሳይ ኬዝ፣ ምናልባት ልዩነት ከኖርማል ወጣ ያለ ነው ወይ የሚለው ማብራሪያ ስጠይቅ ነበር። አልሞስት ያው እሱም የጠፋበት ነው ያለው። ስለዚህ እንደ ክልል በተለይ አፋር አካባቢ ሰላም እንደሆነ ነው። ምናልባት ከዚህ ከአጣዳፊ ተቅማጥና ትውከትን ብናይ፣ ምክንያቱም የተወሰነ አካባቢ ልኖር ስለምችል ሩመሩም እኛ አካባቢ ሰላም ነው። እንግዲህ
ሰሞኑን
ካችመንት አይኖርም።
አዎ፣ ሰሞኑን በደቡብ አካባቢ በተለይ አርባ ምንጭ አካባቢ እንደዚህ አይነት ሁኔታ ተስተውሏል ተብሎ ነበር እና እሱንም ላነሳሉት ነበር። በተለይ አሁን ዝናብ በነዛ አካባቢዎች እንደጣለ የኢትዮጵያ ሜትሮሎጂ ኤጀንሲ ገልጿል። ብዙ ሰውም እንደዚህ ከባድ ዝናብ እየጣለ ነው እያለ እየተናገረ ነው። እኛ እየደረሰን የመረጃ እና ከዝናቡ ተከትሎም የሚመጡ እነዚህ ውሃ ወለድ በሽታዎች ቬክተር ወለድ በሽታዎች ሊኖሩ ይችላሉ እና በነዛስ በኩል ምንድን ነው የምታደርጉት? ጥንቃቄ ምንድን ነው የሚደረገው ምላሽ?
እኛ አሁን በተለይ ደቡብ ምስራቅ አካባቢ እነዚህ ሶማሌ ክልል፣ ኦሮሚያ እዚያ አካባቢ ደቡቡን የሚያገናኝ ከአሁን በፊትም እንደዚህ አይነት ትሬንድ ስለነበረው ኬዞች ይኖራሉ እዚያ አካባቢ። የአርባ ምንጭም ከዚያ ከአጣዳፊ ተቅማጥና ትውከት አሶሽት የማድረግ ሁኔታ ነው ያለው። ምናልባት ኔም ፊልድ ስላለሁ ቀጥታ ፈርስታንድ የሚባል ኢንፎርሜሽን ላይኖረኝ ይችላል። እሱ ነው። ቢሆንም ደግሞ እንደዚህ አይነት እኛንም ጨምሮ ሁል ጊዜ በተለይ ኮሌራ ሊሆን ይችላል ወይም ኤደብሊዲ ዝናብ በሚወጣበትና በሚገባበት ሁል ጊዜ ስጋት ነው የሚሆነው። ምክንያቱም አደፍርሶ ነው የሚገባው። ሲወጣም ያው መቆራረጥ ስለሚኖር ይህን ተከትሎ የሚገባው የራሱ ፕሪካውሽን ወይም የጥንቃቄ የመልእክቶች እየተላለፉ እንደሆነ ነው የማውቀው። ኢቭን በጤና ጥበቃ ሚኒስቴርም በሚዲያ እየተነገረ ነው በአሁኑ ሰዓት።
እርስዎ እንግዲህ አሁን በዚህ በድርቅ አካባቢ ለሁለት ወር እዛ ቆይተዋል ማለት ብዙውን ነገር በተጨባጭ ያውቁታል። በተላላፊ መረጃ ሳይሆን በቀጥታ የመጀመሪያ መረጃ ነው እጆ ላይ የሚገኘው እና እሺ፣
ይቻላል። በተለይ ይሄ ወረዳና ከወረዳውም በተጨማሪ ይሄ ዞን አንድ ነው አጋጣሚ ያለሁበት ወረዳ የሚገኘው። ስለዚች አካባቢ ስፔሲፊክ በደንብ ማንሳትም እንችላለን።
እርስዎ ስጋት ብለው የሚጠቅሷቸው ከፍተኛ ጥንቃቄ ሊደረግባቸው ይገባል፣ ህብረተሰቡም፣ የመንግስት አካላትም፣ መንግስታዊ ያልሆኑም በዚህ ላይ ምላሽ በመስጠት ላይ የተሰማሩ አካላት ሊያተኩሩባቸው ይገባል ብለው የሚጠቁሟቸው የስጋት አካባቢዎች አሉ?
ከውሃ ወለድ አሁንም ውሃ ጥረቱ በዚሁ በቀጠለ በተለይ እንደ አፋር ክልል ስጉም የምንለዋለ ይቺ መጋቢት አካባቢ አሁን መዝነብ ያለበት ማለት ነው። ይቺን ካልዘነበች አንድ ውሃ ያጥራል፣ በዛ ልክ ደግሞ የምግብ እጥረቱ ይከሰታል። ስለዚህ ማልኖሩሽድ የሆነ አካባቢ ደግሞ ያው
የምግብ እጥረት ያለበት አካባቢ ማለት ነው
አካባቢ ስለሆነ ይቺ ዝናብ ካልጣለች ያው ተያያዥ ነው የሚሆነው። ውሃ ወለዱም ሊከሰት ይችላል። ምክንያቱም ከሌለ በዛ ልክ ውሃ የለም ስንል ደግሞ ያው ማልኒትሪሽኑ ምክንያቱም ውሃ ስንል ለሰውም ለእንስሳ በዚያ በመኖም ስለምናጠቃልለው ዝናብ ካልዘነበ ምናልባት የተለየ ትኩረት ሊያስፈልገው ይችላል። ከመንግስትም ከባለድርሻ አካላትም ከመንግስት በእርግጥ አሁን ባለው ሁኔታ ድጋፍ እንደሚያስፈልጋቸው ነው። አሁን የተጀመረው ድጋፍ መቀጠል እንዳለበት ነው የተገነዘብኩት። ትንሽዬ ያው የመዘናጋት ሁኔታ ሊታይ ይችላል።
እስካሁን ድረስ ባለው ሁኔታ የሚደርሱ የተለያዩ ችግሮች ሊኖሩ ይችላሉ። ከድርቁ ጋር ተያይዞ ለምሳሌ ውሃው ራሱ በድርቅ ጊዜ የመበከል ባህሪ ያመጣል። ያለው መሬት ውስጥም ያለው ውሃ ቢሆን ማለት ነው፣ በቂ ዝናብ በሌለበት ሰውንም ደግሞ ስንመለከተው የአእምሮ ችግር ሊያጋጥመው ይችላል። እነዚህ ሁኔታዎችን እርሱ አስተውለዋል?
አይ እስካሁን በእርግጥ የጎላ ችግር የለም። ውሃም ሲበላሽ በእርግጥ ቅድም እንዳሉት ግራውንድ ዋተር አሁን የመሬት ውሃ የመሬት ውስጥ ውሃ በተለይ እነዚህ ቀለል ያሉ ሀንድ ፓምፕ ምንላቸው መሬቱ ውሃ ባጠረው ቁጥር ይወርዳል። ግን እየተከታተል ሲወርድ ያው የሚያስፈልገው ርዝመት እየተጨመረ ውሃ እንዲቀጥል ነው እየተደረገ ያለው። ሳይኮሎጂካል እንደዚህ ያየሁት የለም። ኢቭን ከገበያ በተለይ ነው ያለሁበት አካባቢ ከገበያን ጨምሮ ብዙም ዲፕሪሺየሽን የለም፣ ደህና ለማለት ይቻላል። እንደ ክልልም ከዚህ ብዙም የተለየ የለም። የሚለየው ምናልባት እቺ ያልናት ነገር ሁልጊዜ የሚጠብቋት ካላገኙ ምናልባት ሊለይ ይችላል። እሱ ያው አብረን የምንጠብቀው ነው የሚሆነው።
እርስዎ ከፌዴራሉ መስሪያ ቤት ነው ከጤና ጥበቃ ሚኒስቴር ነው ወደዚህ ወደ አፋር አሁን የመጡትና ምን ያህል በስፋት እንደዚህ አይነት እንቅስቃሴ ተደርጓል? ስንት ቡድኖች ተሰማርተዋል? ድርቅ በበዛባቸው በታየባቸው አካባቢዎች እርስዎን የመሳሰሉ ማለት ነው።
ፕሮግራሙ በእርግጥ የእነዚህ ታዳጊ ክልሎችን መሰረት ያደርጋል። በዋናነት ደግሞ በድርቁ አካባቢ የተጠቁ አካባቢ እንግዲህ ከታህሳስ መጨረሻ አካባቢ ጀምሮ አልሞስት አፋር አሁን በሁሉም ወረዳዎች ሰው አለበት። በእርግጥ ያው በስም ባልጠቅሳቸውም ባለን ኢንፎርሜሽን ከክልል ጀምሮ ስለዚህ የተሸፈነ ይመስለኛል። ቅድም እንዳልነው በጣም የተጠቃው ክልል ይሄኛውም ስለነበር ከአፋርም ደግሞ ያው ዞን 3 በዋናነት ከበድ ይለዋል።
እርስዎ ዞን 1 ነው ያሉት?
ዞን 1 ነኝ። ስለዚህ ሁሉም ሰው አለው ለማለት ነው።
ስለ ዴንጊ አንስተውልኝ ነበረ አቶ ጌታነ፣ የዴንጊ ሁኔታ እዛ አካባቢ ከታየ ከዚህ በፊት ወባም ላይስፋፋ የሚችልበት ምክንያት የለም፣ መንገዳቸው መስመራቸው ተመሳሳይ ስለሆነ ማለት ነው። እና ለዚህ የሚሰጠው ምላሽ ዝግጁ ነው ወይ? በአሁኑ ጊዜ ሰው ድንገት ለወባ ወረርሽኝ ሊጋለጥ አይችልም ወይ?
ለማላሪያ ወይም ለወባ የሚደረገው እንቅስቃሴ ወይ ዘመቻ እንደተጠናከረ ነው። ቅድም እንዳልነው አጎበርን የመጠቀም የማራቢያ አካባቢ እንደዚህ በስጋት ጊዜ የመቀነስ ተመሳሳይ ስለሆነ ይወርዳል የሚል ግምት የለኝም። ምናልባት ልዩነት ካለም እንግዲህ ህዝቡ እየተጠቀመው ነው ወይ እየተሰጠው አጎበሩ ይጠቀማል ወይ በትክክል ይህን የሚለው እሱ እንግዲህ 100% ለእያንዳንዱ ቤተሰብ ብንሰጥም ሌላ ጥያቄ የሚያስነሳ ስለሚሆን ወይም ጥናት የሚፈልግ ይህን ካልሆነ በስተቀር እንግዲህ ሽፋኑ እንዳለ ማለት ይቻላል ይሰጣል። ምናልባት ደግሞ ለማላሪያና ለዴንጌ እኩል መውሰድም ላንችን እንችላለን። አብዛኛው ጊዜ ሞቅ ያለ አካባቢ አሁን ማላሪያ ብዙ ላናይት እንችላለን። ምክንያቱም ወይኑ አደጋ ነው የምንለው ወደዚ አካባቢ ሲሆን ነው ማላሪያ በጣም ፊቨር የሚሆንለት። ይሄኛው ግን ቆላማ አካባቢ ቢሆን ያው እስካሁን በሚያሳየን ትሬንድ በማላሪያ በ100% ወይም በጣም አመች ባይሆንም የመራባት ቴንደንሲ አለ ወይ ሁኔታ
አለ። አሁን በተለይ ዝናብ ሲጥል ቆላ አካባቢዎች ናቸው ብዙ ስጋት የሚፈጥሩት ለወባ ወረርሽኝ።
ዝናብም የግድ አይደለም ለዴንግ ፌቨር
ወባን ማለቴ ነው።
አዎ አዎ። እና ከተማ አካባቢ እንድቅድም ያልናቸው እነዚህ ከሃይላንድ የተቆረጠ ጨምሮ ማንኛውም ስንጥየ ውሃ ምናልባት ለተወሰናት ጊዜያት ተጠራቅማ የምትቆይበት እስካለች ድረስ ሊባዛ ይችላል በትንሹም ቢሆን። ያው ይህም ጥንቃቄ አብዛኛው ጊዜ እንግዲህ ይደረጋል።
ሌላው በስነ ምግብ አጥኚዎች እና በድርቅ ሁኔታ ተመራማሪዎች ምግብ አለመኖር በራሱ በሽታ ነው፣ ምግብ አለማግኘት በራሱ በሽታ ነው ነው የሚባለው እና የምግብ አቅርቦቱ አሁን እንዴት ነው እርሶ ባሉባቸው አካባቢዎች? በተለይ ከአፋር የሚሰሙ አንዳንድ ስሞታዎች አሉ። በበቂ ሁኔታ አይደለም እየደረሰ ያለው ወይም ደግሞ የቤተሰብ ቁጥር ግምት ውስጥ ሳይገባ ነው ምግብ የሚሰጠው። 10ም ሰው ኖረ 20ም ሰው ኖረ የመጀመሪያዎቹ 5 ሰዎች ብቻ ናቸው ምግብ የሚያገኙት፣ እንደዚህ የሚባል ነገር አለ እና እርሶ እዛው ካሉ የምግብ እደላውንስ የምግብ አቅርቦቱን ያያሉ ያስተውላሉ?
አዎ፣ አሁን እንዲሁ በትክክል ከማየውም ለመናገር መንግስት በየወሩ 2 አይነት አቀራረብ ነው ያለው። አጋጣሚ ይሄ ፕሮዳክቲቭ ሰስቲኔት የምንለው እና የእለት ምግብ ተብሎ ማለት ነው። ይሄ ኢመርጀንስ ሪሊፍ አሁን
አጣዳፊው ማለት ነው። አዎ፣
ለልማት ሳይሆን ለእለት ምግብ የምንለው እና እንዲያውም የአፋር ቁጥር እንግዲህ ምናልባት 1.2 አካባቢ ሊሆን ይችላል ህዝቡ ማለት ነው።
1.2 ሚሊዮን
ሊሆን ይችላል ሊበልቅም ሊያንስም ጠቅላላ ህዝቡ ማለት ነው።
እሺ።
በሴፍትነትና በድርቅ የተሚረዳው ግን በክልሉ ስናይ ከዚያ ቁጥር በለጥ ያለ ነው። እንዲያውም እንኳን የሚቀርበው ህዝብ አጠረ ለማለት ስለዚህ ብዙ ቁጥር ነው የሚያሳየው እየቀረበ ያለ ማለት ነው። ስርጭቱም ቢሆን እኔ አሁን አንደኛው ሁላችንም ወይ በክልሉ አካባቢ ያለን ሰዎች የምናደርገው አንዱ የእርዳታ ስርጭቱ ፍትሐውነት ለምሳሌ በጎሳ ነበር ቀደም ሲል ምናልባትም የቅርብ አስተዳደር በትክክል የእደላ ቀን ጠርቶ አለመስጠትን ይህን እንደ ክስተት የሚታይ ነበር እና ይህን ትኩረት በመስጠት አሁን ለምሳሌ ይህን ያለፉት ሶስት ቀን ይህን ነበር የምከታተለው እና ስለዚህ ለተገቢው ሰው እንዲደርሶ ከማድረግ ከነበረው አካሄድ የመቀልበስ ወይም የመቀየር ስራ እየተሰራ ነው። ይህም ያው በክልል እንደኔ ያሉ ልጆች ወይም ባለሙያዎች እየተሰራ ነው ማለት ነው።
ስለዚህ
የእርዳታ እጥረት አለ ብዬ እኔ አልገምትም።
አቶ ጌታሁን አብርሃን በሌሎች ዝግጅቶች ደግሞ በሌሎች ጉዳዮች ላይ ዘን እንመለሳለን። ለዛሬ እናመሰግናቸዋለን። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ ልክ የዛሬ 408 ዓመት አሉላ አጼ ሱስንዮስ የኢትዮጵያ ንጉሠ ነገሥት ሆነው ተቀቡ።
1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
እኔም ሶሎሞን አባተንን ከአቀናባሪያችን ብርሃን ኃይሉና ከተተኪው መሐንዲስ ጋር እንዲሁም ከዋና አዘጋጇ አዳነች ፍስሐዬና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ጠብቁን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።